بس نعم هو ومنفس قدوس أهدو أملاك آمين. የእግዚአብሔር ቤተሰቦች የእናታችን የድንግል ማርያም ልጆች እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። የኃያሉ የእግዚአብሔር ስም ዛሬም ዘውትርም የተመሰገነ ይሁን። ለዛሬ የምንማማርበት የትምህርታችን ርዕስ ነቢየ እግዚአብሔር ኢሳያስ በተናገረው ትንቢታዊ መጽሐፉ በምዕራፍ 5:4 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። ኃይለ ቃሉን መጽሐፍ ቅዱስ እንደምነግረን ለወይኔ ምን ያላደረግኩላት ነገር አለ በሚል ይሆናል። እንግዲህ ይህን የመጽሐፍ ቅዱስ ክፍል ስናነብ ነቢየ እግዚአብሔር ኢሳያስ በወቅቱ ለነበሩት እስራኤላውያን የተናገረውን ወይም ደግሞ የገሰጸውን ያስተማረውን ትምህርት ነው የምናገኘው። ለወይኔ ያላደረግኩላት ነገር ምን አለ የሚለውን ኃይለ ቃል በነቢዩ ኢሳያስ አድሮ ለእስራኤል ያስተላለፈው አምላካችን እግዚአብሔር ነው። አምላካችን እግዚአብሔር እስራኤል ዘስጋን ጉዞ ወደ ተስፋይቱ ምድር ካደረጉ በኋላ በተለያየ ባዕድ አምልኮ በተለይም ደግሞ እግዚአብሔር አምላክን ረስተው ለእግዚአብሔር የሚገባውን ነገር ከማድረግ ርቀው በተበተኑበት ሰዓት ለነቢዩ ለኢሳያስ የተናገረው ኃይለ ቃል ነው። እስኪ በእኔና በወይኔ መካከል ፍረዱ፣ ለወይኔ ያላደረግኩት ነገር ምን አለ? ወይኔ መልካም ፍሬ ታፈራለች ብዬ ስጠብቅ ሆምጣጣን ፍሬ አፈራች። ይህንን ኃይለ ቃል እግዚአብሔር አምላክ በነቢዩ አድሮ ወይን ተብለው እግዚአብሔር ከምንም አስበልጦ በደንብ አድርጎ ያከበራቸው ሕዝቦች መሆናቸውን የገለጠበት አንዱ ትልቁ ቃል ወይን ብሎ ነው እስራኤልን የጠራቸው። እንግዲህ በመጽሐፍ ቅዱስ በተለይ በብሉይ ኪዳን ስንመለከት ወይን ትልልቅ አገልግሎቶች የሚፈጸምበት ነው። የመጀመሪያው ወይን ለመስዋዕትነት የሚቀርብ እግዚአብሔር አምላክ እስራኤልን ከሁሉም ነገር የበለጠ ከፍ አድርጎ የመረጣቸው መሆኑን ያሳየበት ነው ወይን ብሎ የጠራቸው። ሁለተኛ ወይን ለመድኃኒትነት፣ እስራኤል ለመድኃኒትነት ወይንን ይጠቀማሉ። እግዚአብሔር አምላክም የእስራኤል ህዝብ ያን ያህል ለሌላው መድኃኒት እንዲሆኑ የመረጣቸው ህዝቦች መሆናቸውን የሚያሳይ ነው። ሌላው ወይን ጠጥተውት የሚረኩበት መልካም የወይን ጠጅ መሆን የሚችል ነው። እስራኤልም ለሌላው ህይወታቸው የሚያረካ እግዚአብሔርን የሚያሳይ እግዚአብሔርን የሚገልጥ ህይወት እንዲኖራቸው የሚፈለግ ስለሆነ ወይኔ ብሏቸዋል። ነገር ግን እስራኤል እግዚአብሔር ወይኔ ብሎ ብጠራቸውም እስራኤላውያን ለእግዚአብሔር ወይን መሆን አልቻሉም። ከወይን የሚገኝ ጣፋጭ ፍሬ ስለሆነ ከእስራኤል እግዚአብሔር አምላክ ጣፋጭ ፍሬን አላገኘም። ለዚህ ነው ወይኔ መልካም ነገርን ታፈራለች ብዬ ስጠብቅ ሆምጣጣ ፍሬን አፈራች ብሎ የተናገረው። እንግዲህ ይህን የነቢዩ የኢሳያስን ኃይለ ቃል ወደ ዘመናችን ስንመልሰው እስራኤል ዘነብ ስም ወይን እንደሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ተናግሯል። በዮሐንስ ወንጌል ላይ እንደነገረን እኔ የወይን ግንድ ነኝ እናንተ ደግሞ ቅርንጫፎቼ ናችሁ ብሎ ተናግሯል። ግንዱ መሰረቱ መድኃኔዓለም ኢየሱስ ክርስቶስ እንደሆነ ከዛም ደግሞ በዚህ መሰረት ላይ የታነጹት ክርስቲያኖች ቅርንጫፎች እንደሆኑ በደንብ አድርጎ መድኃኔዓለም ኢየሱስ ክርስቶስ ገልጿል፣ አስተምሯል። እንግዲህ እግዚአብሔር አምላክ ወይን ከተባለው ከእስራኤል ዘነፍስ የሚጠብቀው ብዙ ነገር አለ። ለእስራኤል ዘስጋ ያላደረግኩላቸው ነገር ምን አለ ብሎ ተናግሯል። እንግዲህ ከባርነት ቀንበር ከማውጣት በምድረ በዳ ከመጠበቅ ወደ ተስፋይቱ ምድር እንዲገቡ ከማድረግ በዛም እነሱን ከጠላት ጠብቆ ከማቆየት ይሄ ሁሉ ለእስራኤል ዘስጋ የተደረገላቸው ትልቅ ነገር ስለሆነ ምን ያላደረግኩላቸው ነገር አለ ብሎ እግዚአብሔር አምላካችን ጠይቋል። ወደ እስራኤል ዘነብስ ወደ እኛ ደግሞ ስንመጣ ከእስራኤል ዘስጋ በላይ እግዚአብሔር ለእኛ ለእስራኤል ዘነብስ ያደረገውን ማየቱ ተገቢ ነው። እንግዲህ ለእኛ ከእስራኤል ዘስጋ በስጋ የእስራኤል የያዕቆብ ልጆች ከሆኑት በመንፈስ ወይም ደግሞ በነፍስ የያዕቆብ ልጆች ለሆነው ለእኛ እግዚአብሔር አምላካችን የበለጠ የሆነ ትልቅ ነገርን አድርጎልናል። ይህም ከምንም በላይ ራሱን መስዋዕት አድርጎ ራሱን አሳልፎ ለአዳም ልጆች ሰጥቶ ከእኛ የእርሱ ልጆች እንድንሆን። እንግዲህ በብሉይ ኪዳን የልጅነት አንደበት የሚጠሩበት አልነበረም። ዛሬ በአዲስ ኪዳን እስራኤል ዘነብስ የምንባል ክርስቲያኖች የልጅነት አንደበታችንን ከፍቶ አባታችን ብለን የምንጠራበትን ትልቁን አንደበት ሰጥቶን ስንጸልይም አባታችን ሆይ ብለን በሙሉ አንደበት እንናገራለን። ዮሐንስም በወንጌሉ በምዕራፍ 4 ላይ እንደተናገረው የእግዚአብሔር ልጆች ይሆኑ ዘንድ በርሱ ለሚያምኑት ስልጣንን ሰጣቸው እንዳለው አሁን የእግዚአብሔር የልጅነት ስልጣንን ያገኘንበት ነው። ይሄ እግዚአብሔር ለኛ ያደረገው ትልቁ ነው። እንግዲህ ከዚህ የሚበልጥ ፍቅር የለም ተብሎ እንደተጻፈው እግዚአብሔር ሰውን ምን ያህል እንደወደደው በተለይ በሞቱ ምን ያህል ሰውን እንዳከበረው የምንረዳው ነገር ነው። እንግዲህ ከዚህ ዋና ዋና የምንጠብቃቸው ወይም ደግሞ ልናውቅ የሚገባቸው መሰረታዊ ነገሮች አሉ። የመጀመሪያው ፍሬዎች የተባሉት ናቸው። መልካም ፍሬ፣ መራራ ፍሬ። የሁለተኛው ነጥብ ደግሞ የተደረገልን ነገር። እንግዲህ ሰው እግዚአብሔር ያደረገለት ነገር ይሄ ከሆነ ከሰው የሚጠበቀው ምንድን ነው የሚለውን መሰረታዊ ነገር ለማየት እንሞክራለን። የመጀመሪያው ሁለቱን ፍሬዎች ነው። መልካም ፍሬ፣ መልካም ፍሬና ሆምጣጣ ወይም ደግሞ መልካም ያልሆነውን ፍሬ ለይተን ማየት አለብን። እንግዲህ በመጽሐፍ ቅዱስ ላይ በደንብ ተደርጎ እንደተገለጸው መልካም ፍሬዎች የሚባሉ አሉ። ይሄም ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 5 ቁጥር 20 ላይ እንደተናገረው መልካም ፍሬ ተብሎ የሚገለጹ ፍቅር፣ ትህትና፣ ራስን መግዛት እነዚህና የመሳሰሉት ነገሮች ሁሉ በመልካም ፍሬ የሚመሰሉ ሲሆን ሆምጣጣ ፍሬም ደግሞ እዛው ወረድ ብሎ ቅዱስ ጳውሎስ የስጋ ስራዎች ብሏቸዋል። ዝሙት፣ መዳራት፣ ዘፈን፣ ምንፍቅና እነዚህ ሁሉ የስጋ ስራዎች ናቸው ብሎ ገልጿል። እነዚህ መልካምና ሆምጣጣ ፍሬ የሚባሉት ነገሮች ናቸው። ሰዎች በህይወታቸው በምድር ላይ ሲኖሩ ከሁለቱ አንዱን ፍሬ ማፍራታቸው የግድላል። ሁለቱንም ፍሬ ሳያፈሩ መኖር አይቻልም። ወይ መልካም ፍሬ ወይ ደግሞ ሆምጣጣ ፍሬን ማፍራት የግድላል። ክርስቲያኖች ደግሞ እንደ ክርስቲያንነታቸው ከነሱ የሚጠበቀው መልካም ፍሬን ማፍራት ነው። መልካም ፍሬን ማፍራት ደግሞ የሚቻለው ነቢዩ እንደተናገረው የተደረገለትን የሚያስብ ሰው ነው። እግዚአብሔር ለሰው ልጆች ያደረገውን ነገር በሚገባ የሚያስብ ሰው ከሱ የሚጠበቀውን ነገር ማድረግ ይችላል። ለዚህም ትልቁ ነገርና የመጀመሪያው ሰው ለእግዚአብሔር የሚሰጠው ጊዜ ነው። መልካም ፍሬን ለማፍራት ሰው ለእግዚአብሔር ጊዜ ሊሰጥ ይገባል። አንድ ሰው ለእግዚአብሔር ጊዜ ካልሰጠ መልካም ፍሬን ማፍራት ይቸገራል። ሁል ጊዜ ሰው ለራሱ ስንል ለስጋዊ ህይወት ለሚሆኑት ነገር ብቻ ጊዜ የሚሰጥ ከሆነ መልካም ፍሬ ተብሎ የተገለጹት በመንፈስ ቅዱስ ፈቃድ የሚገኙት በነፍስ የበላይነት የሚሰሩትን ስራዎች ደግሞ መስራት አይችልም። በነፍስ የበላይነት ነፍስ በስጋ ላይ ሰልጥና የሚሰሩት የመንፈስ ፍሬዎች የሚባሉትን መልካም ፍሬዎችን ለማፍራት ሰው ለእግዚአብሔር ጊዜ መስጠት አለበት። ምን ማለት ነው? ሰው ለእግዚአብሔር ጊዜ መስጠት አለበት ስንል ምን ማለታችን ነው? እንዴት ነው ሰው ለእግዚአብሔር ጊዜ የሚሰጠው? እንግዲህ ሰው ለእግዚአብሔር ጊዜ መስጠት አለበት ስንል ሁሉንም ነገር ሰው በጊዜው ማከናወን መቻል አለበት። መጽሐፍ ቅዱስ እንደምነግረን እግዚአብሔር አምላክ ሁሉንም ነገር ያከናወነው በጊዜ ነው። ሁሉንም በጊዜው ውብ አድርጎ ሰራው እንደታለው በጊዜው እግዚአብሔር ከመጀመሪያው ፍጥረት ሰማይና ምድርን ከዛ ማስቀድሞ ቅዱሳን መላእክትን መጨረሻ እስከተፈጠረው እስከ አዳም ድረስ በጊዜው ነው። በሚገባው ጊዜ አከናውኖ ጨረሰ። ሁሉንም በጊዜው ነው ውብ አድርጎ የሰራው። ሰውም ዛሬ የሚሰራውን ነገር ሁሉ በጊዜው ነው መስራት የሚገባው። ለዚህ ነው ጠቢቡ ሰለሞንም በመጽሐፈ መክብብ በምዕራፍ 3 ቁጥር 1 ጀምረን ስናነብ ለሁሉም ጊዜ አለው። ሰው በህይወቱ ለሁሉም ነገር ጊዜ አለው። መጽሐፍ ቅዱሱን ስናነብ ለመተኛት ጊዜ አለው፣ ለመነሳት ጊዜ አለው፣ ለመብላት ጊዜ አለው። ከዛም ደግሞ በመንፈሳዊ ስነ ምግባራቶችም ስንመለከት ለመጾም ጊዜ፣ ለመጸለይ ጊዜ፣ ስጋው ደሙን ለመቀበል ጊዜ፣ እነዚህ ሁሉ ጊዜ የሚያስፈልጋቸው ነው። ለዚህ ነው ለሁሉም ነገር ጊዜ አለው። እንግዲህ መንፈሳዊ ሰው መልካም ፍሬን ለማፍራት እነዚህን ነገሮች ሁሉ በጊዜያቸው ማከናወን መቻል አለበት እንጂ ሁል ጊዜ ለመስራት ብቻ ጊዜ፣ ለስጋ ነገር ብቻ ጊዜ የምንሰጥ ከሆነ የምሰማን አንድ ስሜት በውስጣችን አለ። ይሄም የመጨናነቅ ወይም ደግሞ በዘመናዊ አባባል በስራ የመጠመድ ቢዚ የመሆን ነገር በውስጣችን ይንጸባረቃል። ይሄ ደግሞ የሚመጣው ሁሉንም ነገር በጊዜው ካለማከናወን የምትደረግ ነው። ሰው የነፍስና የስጋ ተዋህዶ ውጤት ነው። ሰው ስንል እንግዲህ በመጽሐፍ ቅዱስም እንደተጻፈው ከሌሎች ፍጥረታት በላይ ሆኖ የተፈጠረ የተለየ ነው። هلوم فترات لا جزيع بهير جزيع الله شو هن نم يمن ملكته سلاستو دقيقة وده إثنين ساعات بس تعلو بس جزيع يسأل الله وتسألوه تعالى سألوته سلاستو دقيقة مبنا سألوته سلاستو دقيقة سنعرف هلوم فترات بجزيع ولا جزيع بهير يمجب باون نجارن دم يادرقوي بدم بادرقو جلس أو تناقرو تعالى سماي النامتر جزيع بهيرين يا مسجنو تعالى بجانا كرمت دجانا قلا سماينا مدر هلون ميجلسوك أدنا لليد هلوم لجزابير جزين دالاتشو يعمل كتار سودا متلق وفترة كنزي بتش على ملكو لجزابير جزيل نور الجبا سو لمن تفترة سبال تلق ونجر لجزابير يمن جست وراش لمهون يكبر وراش يسموك أداش لمهون جي سو يتفترة سو بمدر لاي صرتو عقينتو كبرو منور يسو يتفترة على ما يدلم نزيرو جيتاچنم بونجل سيستمر سو عالمن كله ودو عالمن كله يرسو ادرغو نفسون بغودا من يتقمو حال يالو لذيم تلقو نجر عالمن لعالم ودت عالم تليتو منفساوي سرا لمسرات سو لاغزابير غزي مستت عالبت سو لاغزابير غزي كالسته منفساوي فرين مافرات ايچلم منفساوي فري يالا فرا سو دغمو نغي لمنورو هيوتو واستنايل علاقو سو ايوب اند تناغرو تكيت زمناتوچه سفصم ودم معلم ملسبت منجد يهدالو بلال تكيت زمناتوچ بمدر لاي بمنايو يا ادمي سله تكيت زمن نو سو بمدر لاي منورو بزيچ تكيت زمن ياچنو تكيتوان زمن اكفافلو تكيتوان غزي كدقيقه جمرو لاغزابير املاك غزي مستت علبت غزي لاغزابير يمستتو بقطرو مون يلبتن لاغزابير هنا ايلامت كسرو بوحالا نسعه قبالو اهنا يلابت كسره بوحالا قربالو كزينيا وربوحالا اهنا درقالو قال ستتنو مصحف قدوس اندمنا قرن حوارياو قدوس باولوس انهو يمدان قن زاري نو زاري سو مدان يمتبك بات زاري نو سلنجي ماورات يمنشلو ينجيو سو بيتشالو ماورات يمنشلو مناقر يمنشلو ينيا جيزين بلن يمننا سلاو جيزي قال يزاريوا جيزي بيتشالج ملكامن سرادغمو يمن سراو بزاريوا غزي بيتسطن اغزابير لنيا بسطن غزي بيتشا نغنم دغمو اغزابير چمرو سطن نغم اندزيو ملكامون فري يمننا فرابتن ينسحان هيوت يمنوربتن غزي يتتقمن نالفالن معناتنو سلازي تلقو لملكام فري ما فريا واناونا تلقو منجد سو لاغزابير غزي لنورو يكبال سو لاغزابير غزي كللو اغزابير املاك لسو يسطون تلقو نغزي كسو لاي موسدو يقرن እንነትም ሰላምም ፍቅርም እግዚአብሔር ለኛ የሰጠው ትልቁ ጊዜ ነው ይሄ ነው ለወይኔ ያላደረኩላት ነገር ምን አለ ብሎ እግዚአብሔር የሚጠየቀው ትልቁ ጥያቄ ይሄ ነው እስኪ ፍረዱኝ እስቲ አሁን እግዚአብሔር በለኛ መካከል ፍረዱን ብል ያላደረገልን ነገር ምን አለ ብዙዎች ሲሄዱ ከዚህ ምድር ለኛ እድሜ ከሰጠን ብዙዎች ታመው አልጋ ላይ በተኙበት ጊዜ ጤንነት ከሰጠን ብዙዎች ሰላም አጥተው በመሰደዱበት ጊዜ ሰላም ከሰጠን እንግዲህ ለኛ በእውነት ያላደረገው ነገር ምን አለ? ብዙዎች የስሜት ዋሶቻቸው በጎደሉበት ሰዓት አይኑ ሲጠፋ እግሩ ሲቆረጥ እጁ ሲቆረጥ ሙሉ አካል ሰጥቶን ከዚህ በላይ እግዚአብሔር ምን ያላደረገልን ነገር አለ? እግዚአብሔርን ለማመስገን አዎ እዚህ ቆሎ ስለማይነገር ስጦታው ቅዱስ ጳውሎስ እንዳለው እግዚአብሔር ይመስገን። ስለዚህ ሁሉ ጊዜ ለሰዎች የምትጠበቀው ለእግዚአብሔር ጊዜ መስጠት። ሰው ለእግዚአብሔር ጊዜ መስጠት ካልቻለ አሁንም መልካም ፍሬን ማፍራት አይችልም። ለእግዚአብሔር ጊዜ መስጠታችን የምናውቅበት ሁለት መሰረታዊ ነጥቦችን አይተን እንጨርሳለን። ለእግዚአብሔር ጊዜ መስጠታችን የምናውቀው በተቻለን መጠን ጊዜያችንን አመቻችተን በያስ በተወሰነ ጊዜ በእግዚአብሔር ፊት በደስታ መቆም ይጠበቅብናል። በተቻለ መጠን ጊዜያችንን ሁኔታዎቻችንን አመቻችተን በእግዚአብሔር ፊት በደስታ መጽሐፍ ቅዱስ ላይ ታሪኩ ተጽፎ የምናገኘው ሰው ኒቆዲሞስ ሁሉ ጊዜ ጊዜውን አመቻችቶ ያይሁድ አለቃ ስለሆነ ስላስለም በዛበት ሁሉ ጊዜ ጊዜውን አመቻችቶ በእግዚአብሔር ፊት የሚቆምበት ጊዜ ነበረው። በዮሐንስ ወንጌል ምዕራፍ 3 ቁጥር 1 እንደምናነበው ኒቆዲሞስ ሁሉ ጊዜ ጊዜውን አመቻችቶ ማታ ማታ ወደ አምላኩ ወደ እግዚአብሔር እየሄደ ፊቱ ይቆማል ይማራል ይገሰጽ ነበር። ስለዚህ ጊዜያችንን ለእግዚአብሔር ሰጥተናል ብለን የምንናገረው በሐሳብ ደረጃ ሳይሆን በተቻለ መጠን ጊዜያችንን ሰዓታችንን አመሻሽተን ማታ ማታ ቀንቀን እኩለ ቀን እኩለ ሌሊት ሊሆን ይችላል እግዚአብሔር በሚያቆ በእውነት እግዚአብሔር በተረዳው አቅም ከተሰጠችን አንድ ቀን 24 ሰዓት ውስጥ ከአስር አንድ ለእግዚአብሔር በሚለው ስሌት እንኳን ብንል ለእግዚአብሔር የሚሆንን ከሁለት ሰዓት በላይ ጊዜ አለ። ያችን ጊዜ እግዚአብሔር ፊት መቆም በደስታ ነው ብለው በደስታ ይሄ ሰዓት በማጥፋታችን የምናጣው ገንዘብ ሊኖር ይችላል። ይሄን ሰዓት በማጥፋታችን የምናጣው የስጋዊ ፍላጎታችን ሊኖር ይችላል። ግን በደስታ ለዚህ ነው ቅዱስ ዳዊትም ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። እንግዲህ ቅዱስ ዳዊት ንጉስ ነው፣ ህዝብ የሚያስተዳድር ነው፣ ህዝብ የሚመራ ነው። ከዛች ሰዓት ቀንሶ የእግዚአብሔር ቤት የሚሄድበት ሰዓት ምን ያህል እንደሚያስደስተው የገለጸበት ነው። ስለዚህ በተቻለ መጠን ጊዜያችንን ለእግዚአብሔር መስጠታችንን የምንገልጽበት ወደ እግዚአብሔር ቤት መሄድ በተቻለ መጠን የእግዚአብሔር ቤት እንኳ አጠገባችን ባይኖር በኢየሩሳሌም አንጻር እንደ ዳንኤል እልፍኛችን ውስጥ ሆነን የእግዚአብሔርን ቤት በማሰብ ጠቢቡ ሰለሞን ያለው ይህንን ነው። እግዚአብሔር ሆይ ቤተ መቅደሱን ሰርቶ ከጨረሰ በኋላ ይሄን ቤት መጥተው የሚጸልዩትን ጸሎታቸውን ተቀበል። ይሄ ቦታ መምጣት የማይችሉ ካሉ ደግሞ ባሉበት ቦታ ሆኖ ይሄን ቤት እያሰቡ የሚያደርሱትን ጸሎት ተቀበል እንዳለው ሁሉ ባለንበትም ቦታ እግዚአብሔር አምላክን በማሰብ በአንጻረ ኢየሩሳሌም ቅዱስ ቤተ ክርስቲያንን በማሰብ እግዚአብሔር ፊት መቆም የግድ ይጠበቃል። ይሄ በደስታ ነው መሆን ያለበት። እንደ ሌላው ነግደን እንደምናተርፈው ሰርተን እንደምናገኘው ተምረን ተፈትነን ለውጤት እንደምንበቃው ያ ሁሉ ነገሮች እንደሚያስደስቱን ሁሉ ወደ እግዚአብሔር ቤት የምንሄድበትንም ጊዜ ከምንም በላይ በደስታ በእግዚአብሔር ቤት ባንሄድም ለእግዚአብሔር ጋራ የምንገናኝበትን ከእግዚአብሔር ጋራ የምንወያይበትንም ጊዜ እንደዚሁ በደስታ በእግዚአብሔር ፊት መቆም አለብን። የመጨረሻው ጊዜያችንን ለእግዚአብሔር መስጠታችን የምናውቀው በእግዚአብሔር ስንደሰት ነው። በእግዚአብሔር መደሰት ከቻል ጊዜያችንን ለእግዚአብሔር ሰጥተናል ማለት ነው። የምንፈልገውን ነገር ላናገኝ እንችል ይሆናል። የተወሰነ ጊዜ ስንቀንስ ከምንሰራው ስራ፣ ከምንማረው ትምህርት፣ ከሌሎቹም ነገሮች ሁሉ የተወሰነች ጊዜ ስንቀንስ የምናጣው ነገር ሊኖር ይችላል። ግን በእግዚአብሔር ደስ ሊለን ይገባል። ነቢየ እግዚአብሔር ዕንባቆም በትንቢተ ዕንባቆም ምዕራፍ 3 ቁጥር 16 ላይ ምንም እንኳን ሰማዩ ደመና ባይኖረው ከወይን ሐረግ ፍሬ ባይገኝ ከብቶች በበረት ውስጥ ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል። በእግዚአብሔር ለመደሰት እግዚአብሔር ፊት መቆም ደግሞ ይግድላል። ወይን ፍሬዋን ባታፈራ ለእስራኤል ትልቅ ችግር ነው። በለስን ባታፈራ ይሄ ለእስራኤል ትልቅ ነገር ነው። ስለዚህ በእግዚአብሔር ልንደሰት፣ በእግዚአብሔር ፊት ልንቆም፣ እግዚአብሔርን የምናመሰግንበትን ህይወት ልንፈጥር፣ ጊዜያችንን ለእግዚአብሔር ልንሰጥ ይገባል። የጊዜ ባለቤት ጊዜን የሰጠን በወይኔ ያላደረኩላት ነገር ምን አለ ብሎ እንዳይወቅስን እግዚአብሔር ከኛ የሚጠብቀውን መልካሙን ፍሬ አፍርተን የእግዚአብሔር የክብሩ ቀዳሾች የመንግስቱ ወራሾች እንዲያደርገን የእግዚአብሔር ቸርነት የእናታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ እግዚአብሔር ለዘላለሙ የተመሰገነ ይሁን። ይቆየን።